Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ከአሜሪካ ድምጽ የጋቢና መሰናዶ ተጀመረ። በምሽት ቆይታችን ከሚደመጡት መካከል
ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው። በወላይታ ዞን በተከሰተ ግጭት 5 ሰዎች መሞታቸውንና ቁጥራቸው ያልተገለጸ ሌሎች ሰዎች ደግሞ መጎዳታቸው ተሰምቷል። ዝርዝሩ ጉዳይ በምሽት ይደመጣል።
በጣም ከባድ ነው። ዘይት ነው
አዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ምጥን ፍሳ ናቸው። ኢትዮጵያ ውስጥ የሸቀጦች ዋጋ ንረት ቀጥሏል። የቅርብ ጊዜ ምክንያቶችና ሊወሰዱ ስለሚገቡ መፍትሄዎች በሚያትተው ዘገባ ውስጥ ሙሉ ሐሳባቸው ይሰማል። ሌሎች ጉዳዮችም ተካተዋል። ሀብታሙ ዝዩም መሰናደውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኘናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው በወላይታ ዞን በተከሰተው ግጭት 5 ሰዎች መሞታቸውና ቁጥራቸው ያልተገለጡ ሌሎች ሰዎች መጎዳታቸውንም አስታወቁ። መንግስት የህዝቡን ጥያቄ ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረ ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ አስታውቋል። የዞኑ ነዋሪዎች በትላንትናው ዕለት ለአሜሪካ ድምጽ በሰጡት ቃል ከዚህ ጉዳይ ጋር በተያያዘ 10 ሰዎች መገደላቸውን ተናግረዋል። ዘገባውን ያደረሰን ዮናታን ዘብዴስ ነው። የሊባኖስ የፍትህ ሚኒስቴር ማሪ ክሎድ ናጂም ከስልጣናቸው ተሰናበቱ። ባለፈው ሳምንት ቤይሩት ውስጥ ከባድ ፍንዳታ ከደረሰ ወዲህ ከስልጣን ለመሰናበት 3ኛው የካቢኔ አባል ሆነዋል። የአካባቢ ጥበቃ ሚኒስቴር ዲማኒዮስ ካታር ትላንት ማታ ከስልጣናቸው ተሰናብቷል። የማስታወቂያ ሚኒስቴር ማናል አብደል ሳማድ ትላንት ቀለይ ተሰናበቱ። በርካታ ሌሎች ሚኒስቴሮችም ከስልጣን ለመውረድ እያሰቡ መሆናቸው ተዘግቧል። በሌላ በኩል ቢያንስ 8 የምክር ቤት አባላት ከፓርላማ ቦታቸውን ለመሰናበት እንደወሰኑም ታውቋል። የሀገሪቱ ምክር ቤት በያዝነው ሳምንት እንደሚሰበሰብም ይጠበቃል። የዓለም መሪዎች ሊባኖስ ከደረሰባት የፍንዳታ ጉዳት እንድታገግም ለመርዳት ወደ 300 ሚሊዮን ዶላር የሚጠጋ ገንዘብ ለመስጠት ትላንት ቃል ገብተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቴሌኮንፈረንስ በጠሩት ጉባኤ ከ30 በላይ የሚሆኑ መሪዎች ተሳትፈዋል። እርዳታው በእቂና በጊዜ ደራሽ እንዲሁም ለሊባኖስ ሕዝብ በሚያስፈልግ መልኩ መሆን አለበትም ተብሏል። በሚቻለው ያህል ቅልጥፍናና ግልጽነት ለሀገሪቱ ሕዝብ እንዲደርስ እንደሚያስፈልግም በጉባኤው ጫና ተደርጎበታል። የዋይት ሀውስ ቤተ መንግስት ኮሮና ቫይረስን በሚመለከት ስለሚያስፈልገው ረድኤት ከተቃዋሚ ዴሞክራቶች ጋር የበለጠ ድርድር ለማካሄድ ዝግጁ መሆኑን ትላንት አመላክቷል። ስምምነት ላይ ለመድረስ ሲባል ተጨማሪ ገንዘብ የማውጣት ፍላጎት እንዳለውም ጠቁሟል። ተጨማሪ ገንዘብ ጠረጴዛው ላይ ለማቅረብ ዝግጁ ነን ሲሉ የግምጃ ቤት ኃላፊው ስቲቨን ሞንቺን ተናግረዋል። ፕሬዚዳንቱ ማውጣት ያለብንን ያህል ገንዘብ ለመመደብ ቁርጠኛ ናቸው ብሏል። ፕሬዚዳንት ዶናልድ ትራምፕ በሚሊዮኖች ለሚቆጠሩ ከስራቸው ለተፈናቀሉ አሜሪካውያን የሚሰጥ ጊዜው ያለፈ ድጎማ በከፊልም ቢሆን ለማስረዘም ባለፈው ቅዳሜ ትዕዛዝ ፈርመዋል። ትራምፕ በትዊተር ገጻቸው ላይ ባስተላለፉት መልእክት ተጨማሪ ውይይቶች አይደረግም አላሉም። ነገር ግን ባለፈው አርብ በተደረገው ስብሰባ ስለ ድጎማው ጉዳይ ስምምነት ላይ አለመደረሱን በሕግ መወሰኛው ምክር ቤት የዴሞክራቶች መሪ ቻክ ሹመርንና የሕግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲን ተጠያቂ አድርገዋል። ፔሎሲ ትላንት MSNBC በተባለው የአሜሪካ ቴሌቪዥን ሲናገሩ ትራምፕ ያስተላለፉት ትዕዛዝ ብዥታ ነው፣ ጥረታቸው ሕዝብን መርዳት ሳይሆን የአክሲዮን ገበያን ማጠናከር ነው ብለዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር እንድታመሹ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎችና በድረገጻችን ላይ በቀጥታ እየተላለፈ ይገኛል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በወላይታ ዞን በተከሰተ ግጭት 5 ሰዎች መሞታቸውና ቁጥራቸው ያልተገለጹ ሌሎች ሰዎች ደግሞ መጎዳታቸውን አስታውቀዋል። መንግስት የህዝብን ጥያቄ ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረው ሁኔታ እንዳሳዘናቸው ለክልሉ መንግስት የቴሌቪዥን ጣቢያ በሰጡት መግለጫ ገልጸዋል። የዞኑ ነዋሪዎች ትናንት ለቪኦኤ በሰጡት ቃል 10 ሰዎች መገደላቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ልኳል።
አገር ለማፍረስ ከመሰሩ አካላት ጋር ተመሳጥሯል የተባሉ የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወላይታ ዞን በተከሰተ ግጭት 5 ሰዎች መሞታቸውና ቁጥራቸውን በውል ያልገለጡት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል።
አካል ጉዳትም አጋጥሞናል። ወደ 5 የሚሆኑ ዜጎቻችን ህይወታቸው አጥተዋል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ ምሕረቱን እንዲሰጣቸው እመኛለሁ።
መንግስት የህዝቡን ጥያቄ በሰላማዊ መንገድና በህገ መንግስቱ መሰረት ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረ ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ ገልጠዋል።
ይሄ ሁኔታ የተፈጠረው መላው የወላይታ ህዝብ እንደሚረዳ አሁን የለውጡ መንግስት እና አዲስ የተደራጀው ውህድ ፓርቲ የብልጽግና ፓርቲ ህዝቡ መደመጥ አለበት፣ የህዝብ ጥያቄዎች ለዘመናት የከረሙ ወደኋላ የቀሩ ጥያቄዎች ሳይፈቱ ህዝቡን ያስመረሩ ጉዳዮች መፈታት አለባቸው ብሎ ይዞ በሀገር ደረጃም ቅድሚያ ከተሰጣቸው ተግባራት አንዱ ሆኖ እየተሰራበት ያለ ጉዳይ እንደሆነ መላው ህዝባችን ይረዳዋል። የተለያዩ እንቅስቃሴዎች ተደርገዋል። በተለይ በዚህ አመት ይህን ጉዳይ ወደ አንድ እልባት ለማድረስ የፌዴራል መንግስትም የክልሉ መንግስትም ከፍተኛ ርብርብ እየተደረገ ነው። ፓርቲያችንም በዚህ ጉዳይ ላይ ሰፊ ጊዜ ወስዶ እየሰራበት ነው የሚገኘው። በቅርቡ ባደረግነው ውይይት የወላይታን ብሔር ጨምሮ መላው የክልላችን ህዝቦች የሚያነሷቸው የአደረጃጀት ጥያቄዎች ሰላማዊና ህጋዊ በሆነ መንገድ ህገ መንግስቱን በተከተለ መንገድ መፈታት አለበት ተብሎ ይህንን ስራ ለመቋጨት የሚያስችሉ ጠንካራ ስራዎች ተጀምሯል።
በክልል የመደራጀት ጥያቄን በተመለከተ የተሳሳተ አካሄድ ተከትሏል የተባሉ የመንግስት አመራሮች መኖራቸውን ለማስተካከልም ተስማምተው ለተግባራዊነትም ቃል ገብተው እንደነበር፣ ነገር ግን እኒህ ታሰሩ የተባሉ አካላት ቃላቸውን በማፍረስ ያልተገባ ድርጊት ውስጥ በመግባታቸው በቁጥጥር ስር መሆናቸውን ተናግሯል።
ይህ ደረጃ ያለ አመራር ሰው ይህን የህዝቡን ጥያቄ ሰላማዊና ህጋዊ በሆነ መንገድ እንዲፈታ ከመንግስት ጋር ተባብሮ መስራት እንደሚገባው፣ በየደረጃ ያለ አመራር ተቀናይቶ መስራት እንደሚገባው፣ በተናጠል በሚደረጉ እንቅስቃሴዎችና መጓተቶች ምክንያት ብዙ ዋጋ እየከፈልን ስለሆነ ይሄ ነገር እንዲቆምና ለሁሉም ህዝቦቻችን ፍትሐዊ የሆነ ምላሽ እንዲያገኝ የማድረግ ስራ እንዲሰራ ተግባብተን እስካሁን የሄድንበትንም የተሳሳተ መንገድ ለማረም ቃል ገብተን በየደረጃ አመራር ያለው አመራር ራሱን አይቶ ተግባብቶ ተገምግሞ ድክመቱን አይቶ ወደ ስራ የገባበት ሁኔታ ነው የነበረው። ከዚህ በተቃራኒ በወላይታ አካባቢ ያሉ ወላይታ ዞንን እንዲመሩ ኃላፊነት የወሰዱ ጥቂት ግለሰቦች አመራሮች በጋራ የተቀመጠውን ስምምነት በመጣስ አቅጣጫውን እንዲስት በማድረግ እንደገና ወደ ኃይል አማራጭ እንዲሄድ ህብረተሰቡን ወደ ተሳሳተ መንገድ የሚወስድ አቅጣጫ እንዲሄድ ለማድረግ መንግስትና ፓርቲው በጋራ እየሰራበት በጋራ የተስማማንበትን አቅጣጫ በጣሰ መንገድ እንቅስቃሴ ሲያደርጉ እንደነበረ ታይተዋል።
በዞኑ ዋና ከተማ ሶዶና በቦዲቲ ከተማ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭትም አላስፈላጊ ዋጋ ተከፍሏልም ብሏል። የወላይታ ህዝብ ጥያቄ ተገቢና ህገ መንግስታዊ ሆኖ ሳለ የህዝቡን ጥያቄ ቀልብሶ ለሌላ ዓላማ ለማዋል የሚደረገውን ጥረት የወላይታ ህዝብ ተገንዝቦ ማስቆም አለበትም ብሏል አቶ ርስቱ ይርዳው።
ጉዳዩ በዚህ ሁኔታ በምክክር ለመፍታት ጥረት እያደረግን ባለንበት ወቅት ወደ ግጭት የሚያመሩና ከመንግስት ጋር ከክልሉ መንግስት ጋር ህጋዊ ስርዓቱ ባልጠበቀ መንገድ ተነጥሎ በተናጠል ዞኑ ከክልሉ ጋር ነጥሎ በመሄድ የራሳቸው አቋም ለማስተላለፍ የራሳቸው እርምጃ ለመውሰድ እንቅስቃሴ ሲያደርጉ ስለነበረ ክትትልም እየተደረገ ስለነበረ በጸጥታ ኃይሎች እነዚህ አመራሮች ከዚህ ድርጊታቸው እንዲታቀቡ ሲጠየቁ ፈቃደኛ ባለመሆናቸው በቁጥጥር ስር እንዲውሉ ተደርጓል። ህገ መንግስታዊ ስርዓቱን በጣሰ መንገድ መሄድ እንደማይገባ ትክክል እንዳልሆነ ቢነገራቸውም በሌሎች አካላት ትናንትና የህዝቡን ጥያቄ ሲያደናቅፉ የነበሩ ህዝቡ በተደጋጋሚ ለሚያነሳው ጥያቄ በኃይል አማራጭ እየወሰዱ የተለያየ እንግልት ሲፈጽሙ የነበሩ በለውጡ የተወገዱ ኃይሎች በሚሰጡት ትዕዛዝና ከነሱ ጋር ባለው ቅንጅት ምክንያት የመንግስት የሚሰጠውን ፓርቲው የሚሰጠው የሚያስቀምጠውን አቅጣጫ ወደ ጎን በመተው ጸረ ለውጥ ኃይሎች ጋር አብረው እነሱ የሚሰጧቸውን ምክር እየተከተሉ ሄደው ህዝባችንን ለማይሆን ሁኔታ እየዳረጉ ነው ያሉት
የዞኑ ነዋሪዎች ትላንት ለቪኦኤ በሰጡት ቃል ወጣቶች የታሰሩ መሪዎቻችን ይፈቱ በማለት ያሰሙትን ተቃውሞ ተከትሎ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭት በርካቶች መጎዳታቸውና 10 የሚደርሱ ሰዎች ደግሞ እንደተገደሉም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በኢትዮጵያ የሐምሌ ወር የዋጋ ግሽበት ወደ 22.3 ማሻቀቡን የማዕከላዊ ስታቲስቲክስ ኤጀንሲ ባወጣው መረጃ አስታውቋል። ላለፉት 3 ተከታታይ ወራትም በሀገሪቱ የዋጋ ግሽበት እየጨመረ መሄዱን የማዕከሉ መረጃ አመላክቷል። ለዋጋ ግሽበቱ መጨመር ቀዳሚ ምክንያት የሆነው የምግብ ሸቀጦች ላይ የታየው የዋጋ ጭማሪ ሲሆን ይህም ወደ 23.7 ከፍ ማለቱ ታውቋል። እየበረታ የሄደው የዋጋ ጭማሪ በህብረተሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ መሆኑንም ነዋሪዎችና የኢኮኖሚ ባለሙያዎች ያስረዳሉ። የግብርና ሚኒስቴር በበኩሉ በምግብ ላይ የሚታየው የዋጋ ጭማሪ በምርት ማነስ የተፈጠረ ሳይሆን የገበያ ሰንሰለት ስርዓት አለመኖር ያመጣው ህገወጥነት ነው ብሏል። ስመኝሽ ቆየ።
በኢትዮጵያ ከጊዜ ወደ ጊዜ ያሻቀበ ያለው የዋጋ ንረት በተለይ በዝቅተኛ ገቢ የሚተዳደሩትን የሀገሪቱን ዜጎች ብርቱ ፈተና ውስጥ ከቷቸዋል። በተለይ ባለፉት 3 ወራት ውስጥ የህል፣ የጥራጥሬና የአትክልት ዋጋ በከፍተኛ ሁኔታ እየጨመረ መሄድ በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህ የዋጋ ንረት ቀጥተኛ ተጽዕኖ ካደረሰባቸው ነዋሪዎች መሃል ወይዘሮ ምጥን ፍስሐና ቤተሰቦቻቸው ይገኙበታል። በአዲስ አበባ አዲሱ ገበያ አካባቢ ነዋሪ የሆኑት ወይዘሮ ምጥን ትራንስፖርት ባለስልጣን ተቀጥረው በሚያገኙት ገንዘብ ራሳቸውን ጨምሮ ከ6 በላይ የሆኑ የቤተሰባቸውን አባላት ለማስተዳደር መቸገራቸውን ይገልጻሉ።
በጣም ከባድ ነው። ቤት ውድ ነው፣ ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ እና ከሽንኩርት አቅም 40 ብር ሂሳብ ነው የሚገዛው። ከቤት አገር 45 ብር ሂሳብ 4 ሽንሱ ሂሳብ ነው። ከስኳር አቅም በቀበሌ ካገኘሽ አገኘሽ ካላገኘሽ 40 ብር ሂሳብ ነው። የቀበሌው ክፍፍል በበቂ አታገኝም፣ በወቅቱም አይመጣም። ከዱቄት ማንጻት 8 ብር ከስልሳ ነበረ። ያ አሁን ልናገኝ አልቻልም። ከፋሲካ ጀምሮ እሱ ዱቄት ሊመጣም አልቻለም። ስለዚህ ከነጋዴ መስላሳለት ሂሳብ ነው የምንገዛው እና እንደዚህ አድርጎ መኖር በጣም አስቸጋሪ ስለሆነ በጣም ከብዶናል።
በኢትዮጵያ እየታየ ላለው የዋጋ ግሽበት ዋና ምክንያት ሆኖ የሚጠቀሰው የምግብ ነክ ሸቀጦች በተለይ የእህል ዋጋ መናር ነው። በማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት የምግብ ዋጋ ግሽበት 23.7% የደረሰ ሲሆን ካለፈው ዓመት ጋር ሲነጻጸር በ24.9% ጭማሪ አሳይቷል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ባለሙያ አቶ ብስራት ተሾመ ለዋጋ ጭማሪ ምክንያት ከሆኑት ነገሮች አንዱ የምርት አቅርቦት ሰንሰለት ውስጥ ያሉ መሰረት አልባ ግምታዊ ምልከታዎች ወይም ስፔኩሌሽን መሆናቸውን ያስረዳሉ።
ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለቱ በጣም ከፍታና ዝቅታ ያለው ነው። መካከል ላይ የተለያዩ ደላሎች ይገቡበታል። በጣም ብዙ ግምታዊ ምልከታዎችን የሚያሳዩ ስፔኩሌተርስ የሚባሉት ከአዲስ አበባ ከተማ ላይ ያለው ህብረተሰብ አሁን እንደዚህ ሆኗል እና ዋጋውን እንጨምር እንቀንስ እንደዚህ እየተባለ በደላሎች የሚመራ የአቅርቦት ሰንሰለት ስለሆነ ያለው ከተማ ላይ ያለው ህብረተሰብ ይሄ ነው የተባለ ገቢ ሳይጨምርለት የሚመጣ የዋጋ ግሽበት ሊኖር ይችላል ተብሎ ይገመታል።
በሀገሪቱ ውስጥ በአሁኑ ወቅት የእህል ምርት አቅርቦት ችግር እንደሌለ የሚያስረዳው የግብርና ሚኒስቴር በበኩሉ ባለንበት የምርት ዘመን ከታቀደው 1.9 ሚሊዮን ሄክታር በላይ 2.1 ሄክታር ዘር ተዘርቶ ምርት መሰብሰቡን ይገልጻል። በሚኒስቴር መስሪያ ቤቱ የሰብል ልማት ዳይሬክተር የሆኑት አቶ ኢሳያስ መና ለአሜሪካ ድምጽ ሲያስረዱ የአቅርቦት ችግሩ የሚፈጠረው ስግብግብ ብለው የሚጠሯቸው ነጋዴዎች ጋር ነው ይላሉ።
ይሄ ዋናው የስግብግብ ነጋዴ ስራ ነው። አሁን ለምሳሌ ኮቪድ ገና እንደገባ ብዙ ሰዎች ብዙ ዕቃ ማስወደድ ጀምረው ነበር። እንኳን ለሚመረት እህል ከገጠር ከሚመጣውን ቀርቶ ገበያው ከተማ ውስጥ ያለው ነው። አቅርቦቶች ራሳቸው ሰዎች በእያንዳንድ በሚከሰት ችግር ላይ መክበር ይፈልጋሉ። ምህራችን አምና በጣም የተሳካ ምህር ነው። 335 ሚሊዮን ኩንታል ምርት ነው የተመረተው እና ያ ምህር ወደ ገደል አልገባም። ስለዚህ ያ ምርት አለ ገበሬው ጋር። የዋጋ ግሽበትን ማርገብ የምንችለው ብዙ የህግ ስራዎች መሰራት አለባቸው። ሰዎችን በማባበል በምናምን ሳይሆን ጥፋተኛውን በመቅጣት ትሬን እያደረግን ማውጣት አለብን። ከዛ በኋላ ነው ህዝብ ነጋዴ ህብረተሰብ የሚስተካከለው።
አሁን ባለው ነባራዊ ሁኔታ ግን ወይዘሮ ምጥንና ቤተሰቦቻቸው ቀድመው ይመገቧቸው የነበሩ የምግብ አይነቶችን እንዲቀንሱ ወይም ከነጭራሹ መመገብ እንዲያቆሙ እያስገደዳቸው ነው። ከምግብ ዋጋ በተጨማሪም የትራንስፖርት፣ የመብራት፣ የውሃና የመሳሰሉት ዋጋዎች ንረት እጅግ እንዳማረራቸው ወይዘሮ ምጥን ያስረዳሉ።
ስጋ በፍጹም አታስብም። ምስር ለምሳሌ አሁን ምስር በዋናነት የሚጠቀመው ጉዳይ ነበር፣ ግን እሱም በ90 ብር ሂሳብ ሆኗል። በጣም ከባድ ነው። ከሽሮ አቅም ቀበሌ ካቀረበለሽ በ50 ብር ታገኛለሽ። ከነጋዴ ግን 90 ብር ገዝተሽ በጣም ከባድ ነው። መብራት ጆታ ለምሳሌ 300 እና 400 የምንከፍለው አሁን 1000 ብር ነው የምንከፍለው። አንድ እሱ እንደሱ አይነት ነገሮች ጫናዎች በጣም ከባድ ናቸው እና ቅንጦት ምግቦችን አናስባቸውም። ዶሮ ምናምን አይነት ነገሮችን አናስባቸውም። ምስሩና ሽሮን ካገኘን ትልቅ ነገር።
ሀገር ውስጥ ከሚታየው የእህልና ሌሎች የምግብ ውጤቶች ዋጋ መናር በተጨማሪ መንግስት በተደጋጋሚ የብር ምንዛሬ ተመን እንዲቀንስ ማድረጉ ከውጪ ለሚመጡ የፍጆታ ምርቶች ዋጋ መጨመርና ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ ነው። አቶ ብስራት ይህ በተለይ በሸማቹ ህብረተሰብ ላይ ተጨማሪ ተጽዕኖ ያደርሳል ይላሉ።
የመንግስት ላለፈው 7-6 ወር ወይ ደግሞ እንደዛ አካባቢ በሚሆን ጊዜ ውስጥ ፎሬን ኤክስቼንጅ ሬታችንን በሚታይ ሁኔታ ዲፕሪሺየት እያደረጉት ነው። ይሄ ማለት 30 ብር ወይ እንደዚህ $1 በ30 ብር አካባቢ በ28 ብር ከነበረበት ተነስቶ አሁን ወደ 37 ብር አካባቢ ድረስ ለመድረስ በአንድ ጊዜ ከ20% በላይ ጭማሪ እያሳየን ያለው። ስለዚህ ይሄ ማለት ከውጭ የሚገቡን እቃዎች የምግብም ሆነ ነን ፉድ አይተምስ በአንድ ጊዜ ሌላውን መሀከል ላይ ያለውን አትራፊውን ትተን እንኳን በ20% ቀጥታ ከውጭ ሀገር ወደ ኢትዮጵያ የሚገቡ ነገሮች እንዲጨምሩ ተደርገዋል ማለት ነው።
ልክ እንደ ወይዘሮ ምጥን የኑሮ ውድነት ከአቅማቸው በላይ የሆነባቸው የህብረተሰብ ክፍሎች በብዛት እንደሚታዩ የሚያስረዱት አቶ ብስራት በዚህ ከቀጠለ ህብረተሰቡን ተስፋ ወደ መቁረጥ እንዳይገፋውም ስጋታቸውን ያጋራሉ።
ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ርካሽ የሆኑ አማራጮችን ሽንኩርት 40 ብር 50 ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል። ለምሳሌ ጤፍ በጣም በከፍተኛ ሁኔታ በመጨመሩ ምክንያት ሰው የጤፍ እንጀራን ከመመገብ ይልቅ ጤፍን ከሌሎች የእህል አይነቶች ጋር ደባልቆ እንጀራ በመስራት ዳቦ በብዛት በመጠቀም እንደውም አንዳንዴ ይገርምሻል፣ አዲስ አበባ ውስጥ ዞር ዞር ብቲ የዳቦ ቤቶች ላይ ረዣዥም ሰልፎች ታያለሽ። ይሄ እየሆነ ያለው ዳቦ ደረቁንም በልተውንም ብሎ ካለው ሁኔታ ጋር ተስማምቶ ለመኖር የሚደረጉ ብዙ ጥረቶች አሉ። ግን ኢን ደ ሎንግ ረን በዚህ አይነት ሁኔታ ሰው መቀጠሉ ከባድ ሊሆን ይችላል። ቅድም ስናወራቸው የነበሩ የፖለቲካ አለመረጋጋቶች የበለጠ ህብረተሰቡ ሆድ እየባሰው እንዲሄድ የመበሳጨትና እንደገና ወደ መንገድ ላይ ተቃውሞዎች የመውጣትንም ነገር ሊገፋፋ ይችላል። አሁን ያለው የዋጋ ግሽበት በቀላሉ ሊታይ የሚችል አይደለም።
በኢትዮጵያ በተደጋጋሚ የሚታየው የፖለቲካ አለመረጋጋትና የኮሮና ቫይረስ ወረርሽኝም በሸቀጥ አቅርቦት ሰንሰለቱ ላይ ንዝረት ከሚያስከትሉ ጉዳዮች አንዱ መሆናቸውንም የኢኮኖሚ ባለሙያው ያስረዳሉ። የኢትዮጵያ መንግስት በሀገሪቱ የሚታየውን የዋጋ ግሽበት ወደ አንድ ነጠላ አሃዝ አውርዶ የዋጋ መረጋጋት ለማምጣት እንደሚጥር በተደጋጋሚ ቢገልጽም ላለፉት 2 ዓመታት ግን የዋጋ ግሽበቱ ከ2 አሃዝ መውረድ አልቻለም። ይህንን ለማረጋጋት መንግስት ምግብ ነክ ሆኑ ምግብ ነክ ያልሆኑ ሸቀጦች ወደ ገበያ በብዛት እንዲገቡ የማድረግና በአቅርቦት ሰንሰለቱ ላይ የተሰማሩ አካላት ውሳኔ ሰጭነትን ከመሐል አውጥቶ አምራቹና ተጠቃሚው የሚገናኝባቸው መንገዶች ላይ አተኩሮ እንዲሰራ አቶ ብስራት መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የሰላም ሚኒስቴር የጦር መሳሪያ ምዝገባ ለማድረግ በዝግጅት ላይ መሆኑን አስታውቋል። በኢትዮጵያ በጥር 2012 የህገወጥ መሳሪያ ቁጥጥርን ለማስተዳደር በወጣው አዋጅ መሰረት በቀጣይ 2 ዓመታት ጊዜ ውስጥ ዜጎች የጦር መሳሪያዎቻቸውን እንዲያስመዘግቡ ይጠበቃልም ተብሏል። የደንገረመው በሰላም ሚኒስቴር የክብርት ሚኒስትሯ አማካሪ የሆኑትን አቶ ሚናስ ፍሳህን አነጋግራ ተከታዩን አሰናድታለች።
በኢትዮጵያ ባለፉት ጥቂት ዓመታት በህገወጥ መንገድ የሚያዙ የጦር መሳሪያዎች ቁጥር ጨምሯል። ምንም እንኳን ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 ዓ.ም የናይሮቢ ፕሮቶኮል በመባል የሚታወቀውና ኢትዮጵያን ጨምሮ 11 የአፍሪካ ሀገራት የተካተቱበትን ህገወጥ የጦር መሳሪያን የመቆጣጠርና የማስወገድ ስምምነት ብትፈራረምም ከሌሎቹ ሀገራት በተለየ መልኩ በህግ ሳይደነገግ ቆይቷል። ኮራት በፊት በጥር 2012 በአዋጅ ቁጥር 1177 መመሪያና ደንብ ወጥቶለት በህግ ተደንግጓል። በሰላም ሚኒስቴር የሚኒስቴር አማካሪ የሆኑት አቶ ሚናስ ፍሳህ መሳሪያዎችን በህጋዊ መንገድ ማስመዝገብ ስለሚኖረው ፋይዳ እንዲህ ያስረዳሉ።
ዋናው ነገር እንግዲህ እንደሚታወቀው ህገወጥ የሆኑ ትናንሽና ቀላል የጦር መሳሪያዎች ጠቅለል ባለመልኩ በአፍሪካ ደህንነትና መረጋጋት ላይ በጣም ትልቅ ስጋት ሆኖ ቆይተዋል። ከዚህም በተጨማሪ የተለያዩ ግጭቶችን በማስፋፋት ረገድ በአህጉሪቱ ኢትዮጵያንም ጨምሮ አሉታዊ ተጽዕኖችን ካስከተሉ ምክንያቶች አንዱ የህገወጥ የጦር መሳሪያዎች ዝውውር ነው። ከዚህ ጋም ተያይዞ የተለያዩ ኢሹዎች ሊነሱ ይችላሉ። በሌላ መልኩ ደግሞ ከሰብአዊ ደህንነት አንጻር ሰዎች ራሳቸውን ለመጠበቅ መሳሪያ ያዝ አለብን ብለው ሊያስቡ ሊያምኑ ይችላል። የባህሉ ምንዳለ ሆኑ ነገር ግን በዛው ልክ ቁጥጥር በማይደረግበት ስርጭት ሁኔታና የህገወጥ ዝውውር ስፋት ነው ምክንያት አሉታዊ ተጽዕኖች በመፍጠር የሰዎችን ደህንነት ይበልጥ ሲያዳክምም አይተናል በተለያዩ ጊዜዎች። ከዚህም ባለፈው የሀገርን ኢኮኖሚ እና የኢኮኖሚ ሀብቶችን ሲጎዱ አይተናል። የውጭ ኢንቨስትመንቶችን በጣም ያዳክማል። መሰረታዊ የሆኑ የሰዎችን ፍላጎት በጣም ያጎድላል። እንዲሁም ለሰብአዊ መብቶች ጥሰቶች ምክንያት ሲሆን ታይተዋል። እና ከዚህ ጋር በተያያዘ ሰፋ ባለመልኩ ባክግራውንድ ለመስጠት ህገወጥ የሆኑ የጦር መሳሪያዎች በጣም ከትንሽ ወንጀል እስከ ምሽቅ ተዋጊዎች እና የሽብር ተግባራት ድረስ በብዙ የአፍሪካ ሀገራት ውስጥ ግጭቶችን በጣም ሲያስፋፉ አይተናል። ሀገራትም የችግሩን አሳሳቢነት በጣም በመረዳት የተለያዩ እርምጃዎችን እየወሰዱ ይገኛል።
አቶ ሚናስ ፍስሀ በቀጣይ 2 ዓመታት እስከ ዛሬ ድረስ በግዥም ሆነ በውርስ እንዲሁም በማናቸውም አይነት መንገድ የጦር መሳሪያ ያላቸው ሰዎች መሳሪያዎቻቸውን በማስመዝገብ ህጋዊ መሆን እንደሚችሉም ይገልጻሉ።
ከዚህ በፊት በህጋዊ መልኩም ሆነ ህገወጥ በሆነ መልኩም በየትኛው መልኩ እጃቸው ላይ የጦር መሳሪያ ካለ አሁን በወጣው ህግ መሰረት ለሚቀጥሉት 2 ዓመታት በህጉ መሰረት ለ2 ዓመት ነው የተሰጣቸው። ያንን ግምት ውስጥ በማስገባት መጥተው ያላቸውን የጦር መሳሪያ እንዲያስመዘግቡና እንግዲህ ማስመዝገብ ብቻ ሳይሆን ህጉ ላይ ማ ምንድን ነው የሚለውን ይተንትናል። ማን ነው መያዝ ያለበት የትኛው እድሜ ላይ ነው የሚለውን ይተንትናል። ህጋዊ አቅም ያላጣ የኢንካፓሲቲ ያልሆነ የሚለውን ህጉ ይተነራል። በዛ መልኩ ፊት እስካደጉ ድረስ አስመዝግበው መጠቀም ይችላሉ። ከዛ ውጭ ግን በሆነ መልኩ ህገወጥ ስለሚሆን ያ ወንጀል ስለሚሆን በዛ መልኩ ደግሞ አስፈላጊውን እርምጃ መንግስት ይወስዳል ማለት ነው።
አቶ ሚናስ የጦር መሳሪያ ምዝገባው ከአኗኗር የሚሆን ከባህል አኳያ መሳሪያ የሚይዙ የህብረተሰብ ክፍሎችንም ያማከለ ነው ይላሉ።
ህጉ እነሱንም ግምት ውስጥ እያስገባ ነው። በተለያየ መልኩ ማ ምንድን ነው የሚለውንም ተንትኖ በጣም ረጅም ጊዜ ወስዶ ዲቤትን ተደርጎ እየመጣ ነው። ለግለሰብ የሚፈቀዱ የጦር መሳሪያ አይነትና ብዛት እንዲሁም የጥይት ብዛት በከተሞች አካባቢ በአርብቶ አደርና አርሶ አደር አካባቢ ያለውን ሁኔታ ከግምት ውስጥ በማስገባት ተቆጣጣሪ ተቋሙ ማለት የፌዴራል ፖሊስ ኮሚሽን በሚያወጣው መመሪያ መሰረት የሚወሰን ይሆናል። ስለዚህ እነሱንም ግምት ውስጥ ባስገባ መልኩ ነው። ዋናው መታወቅ ያለበት እዚህ ጋር እና መሰመር ያለበት ምክንያት ምንድን ነው? በተለያየ ወቅቶች የተለያዩ ሰዎች የራሳቸውን ኢንተረስ ለመጠበቅ ኔጌቲቭ የሆነ ኢንፎርሜሽኖችን፣ አሉታዊ የሆነ ኢንፎርሜሽኖችን ለህዝቡ ሊያሰራጭ ይችላል። ዋናው ዓላማ ግን ማንም የማንንም መንግስት የማንንም መሳሪያ የመውሰድ እናንት ነው ማለት የመቀማት ስራ አይደለም የሚሰራው። ዋናው ዓላማ ምንድን ነው? ያለፉት ብዙ አመታት ለባህልም ሆነ በተለያየ መልኩ ሰዎች ጥሩ ምሳሌ ታጥቀው ሲኖሩ ሰላማዊ ህይወታቸውን ሲገፉ ነው የሚታወቀው። በሌላ መልኩ ደግሞ ስፔሲፊክ በሆነ መልኩ ከስራው ባህሪና ከነባራዊ ሁኔታ አንጻር ራሱን የመጠበቅ ግዴታ አለበት ብሎ ሲያስብ ደግሞ ህጉ ለግለሰብ ደግሞ ሲፈቀድ የነበረበት ሁኔታ አለ። ያ እንዳለ ሆኖ በየትኛውም መልኩ መሳሪያ እጅሽ ላይ አሁን ካለ ማንኛውም ሰው ካለ ይህን መዝገብና ህጋዊ እውቅናና ላይሰንስ ይሰጠው ነው የሚባለው። ያንንም ለማድረግ ወደኋላ አይሄድም። ለምን ያስ ምናምን አይባልም። በሚቀጥሉት ሁለት አመታት ውስጥ ይህንን መጥቶ ያስመዘግባል። ሲያስመዘግብ ግን ህጉ ባወጣው መሰረት ማ ምንድን ነው የሚገባው የሚለውን ህጉ ይተነትናል። ይሄ ህጉም ግልጽ ነው።
አቶ ሚናስ ምዝገባው በቅርቡ እንደሚጀመርና ከህብረተሰቡም ጋር ውይይት እንደሚደረግ ገልጸው ለቁጥጥርና ለጥራት አመቺ እንዲሆን ሲባል ምዝገባው ዘመኑን በጠበቀ መልኩ በዲጂታል እንደሚሆንም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብረን ስላመሸን ደስ ብሎናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአርታኢ ትዝታ ብላቸው ከአቀናባሪው ኤልያስ አስማረ ጋር ሀብታም ስዩም መልካም ምሽት ይሁንላችሁ ብያለሁ። የነገ ሰው ይበለን።
Yeah.